እስከ መጻሕፍት ዓለም የካታኮምቡ ሰማዕት እንደምን ሰነበታችሁ አድማጮች? እንደምታስታውሱት ባለፈው ሳምንት ረካችን ከጨካኙ የቄሳር መንግስት እዛዝ የተነሳ በካታኮምቡ ውስጥ እጅግ አስቀቃቂ እልቂት በክርስቲያኖች ላይ እንዴት እንደተፈጸመ ተርከንላችሁ ነበር። እስክንድር የተባለው ሽማግሌ ክርስትና እምነትን ካድ ተብሎ እንቢ በማለቱ በሶስት ነብሮች ተቦጫጭቆ ተበላ። ወጣት ልጃገረዶች በእምነታቸው ምክንያት ታስረው ለበላተኛ አውሬዎች በአደባባይ ውስጥ ተለቀቁ። አውሬዎቹም እንደ ጨርቅ ቦጫጨቋቸው። እነዚያ ወጣት ልጃገረዶች ግን ከመሞታቸው በፊት ለወደደን ከኃጢአታችንም በደሙ ላጠበን ለአባቱም ነገስታትና ካህናት ላደረገን ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን ሃሌሉያ አሜን ብለው ነፍሳቸውን ለሞት አሳልፈው እንደሰጡ ተርከንላችሁ ነበር። ለመሆኑ ከዚያ በኋላስ እንዴት ሆኖ ይሆን? ቀጣዩን ትረካ ክፍል 3ን እነሆ። ወጣት ልጃገረዶቹ አንድ በአንድ ድምጻቸው በደም መበከልና በጭንቀት ምክንያት ዝም ተሰኘ። የጣሩም ጩኸት ከምስጋናው መዝሙር ጋር ተዋሃደ። የነዚህም የተዋቡ ሰማዕታት የጀግንነት መዝሙር በሰማይ ካሉት ጻድቃን ውዳሴ ጋር ተቀላቀለ። የቄሳር መኮንኖች ሰፈር። ማርሴሉስ ይጋዴስ ተወላጅ ነበር። አስተዳደጉ በሮማ ጦር ሰራዊት ስነ ስርዓት የታነጸ ነበር። በአፍሪካ፣ በሶሪያ፣ በቢታንያ እየተዘዋወረ እንዲያገለግል በተደረገበት ጊዜ ሁሉ በጦር ሜዳ ላይ ካሳየው ጀግንነት ሌላ ከስራ ጓደኞቹ ጋር የነበረው ህብረትና አብሮ የመኖር ዘዴ በጣም አስመስግኖት ነበር። ያሳየው የስራው ችሎታም በማረግ ላይ ማረግ፣ በክብር ላይ ክብርም እየጨመረለት እንዲሄድ አደረገው። የአንድ ታላቅ መልእክት አድራሽ ሆኖም ወደ ሮም ከመጣ በኋላ ባሳየው ችሎታ ቄሳሩ በመደሰቱ ከክብር መኮንኖቹ መካከል አንድ ከፍተኛ ስፍራ ይዞ እንዲያገለግል ሾመው። ሉክሉስ ከኢጣሊያ ይቅርና ከሮም ወጥቶ አያውቅም። ከጥንታውያን የሮም መኮንኖች በመወለዱ በሀብትም በክብርም የደረጀ ነበር። በማርሴሉስ ድፍረትና ግልጽነት በመማረኩ ሁለቱ መኮንኖች የቅርብ ጓደኞች ሆኑ። ሉክሉስ የሮምን መውጫ መግቢያ ደህና አድርጎ ያውቅ ስለነበረ ማርሴሉስን አገር በማስለመድ በጣም ይረዳው ነበር። ማርሴሉስ ኮሎሲየም ወደ ተባለው የትርኢት አደባባይ ሄዶ ባለፈው ምዕራፍ የተዘረዘረውን እልቂት ያየው ለመጀመሪያ ጊዜ ነበር። የቄሳር መኮንኖች ሰፈር የተመሰረተውም ከሮም ቅጥር ግቢ አጠገብ ነበር። ሰፈሩም አንድ ልዩ በሆነ አጥር የተከበበ ነበር። የወታደሮቹም መኖሪያ እንደ ዋሻ በግድግዳ በተቦረቦሩት ክፍሎች ውስጥ ነበር። መኮንኖቹም በቁጥር የበዛ በከተማይቱ ውስጥ የነበራቸው አቅምም ከፍ ያለ በመሆኑ ለብዙ ዘመናት የመንግስቱን አስተዳደር የመቆጣጠሩን ስልጣን በእጃቸው አግብተው ነበር። በቄሳር መኮንኖች ውስጥ ስልጣን ማግኘት ከፍ ያለ ግምት የሚሰጥበት ክብር በመሆኑ የማርሴሎስ የወደፊት እድሉም በጽኑ መሰረት ላይ እንደቆመ የሚቆጠር ነበር። በማግስቱም ሉክሉስ ወደ ማርሴሎስ መኖሪያ ክፍል ሄዶ ጎበኘው። ሰላምታም ከተለዋወጡ በኋላም ባለፈው ቀን ስላዩት ትርኢት መነጋገር ጀመሩ። ማርሴሎስ ቀበል አደረገና ትናንት ባየናቸው ትርኢቶች ፍጹም አልተደሰትኩም፣ ይህ የፈሪ ተግባር ነው አለ። ሁለት ጀግኖች በስራ ሲዋጉ ማየት ያስደስተኛል። ትናንት በኮሎሲየም ውስጥ ያየነው እልቂት ግን ፍጹም አጸያፊ ነው። ሽማግሌዎችና ሕፃናት ለአውሬዎች እንዲጣሉ የሚደረገው ለምንድን ነው? ክርስቲያኖች በመሆናቸው ይህንን የመሰለ ፍርድ እንዲፈጸምባቸው የወሰነው ሕጉ ነው። ሁል ጊዜ የምሰማው ይህንን የመሰለ ነው። ክርስቲያኖች ምን አደረጉ? በተዘዋወርኩባቸው አገሮች ሁሉ ክርስቲያኖችን አይቻለሁ። ማንኛውንም አይነቱ ከስ ሲያስነሱ ግን አይቼ አላውቅም። እባክህ ዝም በለኝ፣ የሰው መጨረሻዎች እኮ ናቸው። ሁሉም ስለ እነርሱ የሚያወራው ይሄንኑ ነው። ምን መረጃ ይገኝባቸው ይሆን? መረጃ ለእነርሱ ደግሞ ምን መረጃ ያስፈልጋል? የመንግስቱን ህግና ሃይማኖት ለመቃወም የሚያስሩ መሆናቸው የታወቀ ነው። የኛን አስተዳደር ከልብ የሚቃወሙ ለመሆናቸው የተገኘ ዋና ማስረጃ ለአማልክቶቻችን መስዋዕት ከማቅረብ ይልቅ ሞትን መምረጣቸው ነው። ከዚያም ከተሰቀለው አይሁዳዊ በስተቀር ሌላ ንጉስ አያውቁም። እርሱንም ከሞተበት ተነስተዋል እያሉ ያወራሉ። በእኛም ላይ ያላቸውን ጥላቻ ከሞት በኋላ ለዘላለም በገሃነም ትሰቃያላችሁ በሚለው ስብከታቸው ይገልጣሉ። የምትለው ሁሉ እውነት ሊሆን ይችላል። እኔ ግን በበኩሌ የማውቀው ምንም ነገር የለኝ። ስለ ክርስቲያኖች የማውቀው ነገር የተወሰነ ነው። ከተማይቱን ያጣበቡት እነርሱ ብቻ ናቸው። ከእነርሱ ነፃ የሆነ ከግዛታችን አንድ ክፍል አይገኝም። አንድ ነገር ልብ አድርግ። ብዙዎቹን በሐዘን ላይ የጣለው የመንግስታችን መድከም፣ የክፋትና ያለመታዘዝ መብዛት፣ የድንበራችንም እየቀነሰ መሄድ፣ ይህ ሁሉ በክርስቲያኖች ሲበዙ እየገነነ የሚሄድ ነገር ነው። ይህ ሁሉ ማዕት የሚያመጡብንም እነርሱ ካልሆኑ ሌላ ማን ሊሆን ይችላል? ይህን የምታወራው መከራ እንዴት አድርገው አመጡብን ለማለት ይቻላል? አጸያፊ በሆነው ትምህርታቸውና ስራቸው ነው። ጦርነት አይገባም። ወታደሮች የጥፋት መሳሪያ ናቸው። እስከዚህ ድረስ ያደረሰን የገነነውን ሃይማኖታችንን መርገም ነው። ነዋሪዎችን አማልክቶቻችንን የተረገሙ ሰይጣናት ናቸው እያሉ ያስተምራሉ። በትምህርታቸው አማካኝነት ግብረገብነት የተባለ ነገር ፈጽሞ እንዲጠፋ ለማድረግ ይጣጣራሉ። በሚስጥር የሚፈጽሟቸው ተግባሮች እጅግ የሚያስቅቁ ናቸው። ከራሳቸው ወገኖች በስተቀር ሚስጥራቸውን ዘልቆ የሚያውቅ የለም። አንዳንድ ጊዜ ግን አጉል የሆነ ንግግራቸውና የረከሱ መዝሙሮቻቸውን እንሰማለን። አሁን የዘረዘርካቸው ነገሮች ዝም ብለው የሚታለፉ አይደሉም። ያልከው እውነት ከሆነ የሚገባውን ቅጣት መቀበል አለባቸው። ባልሳሳት ክርስቲያኖቹ ከሌሎች ሰዎች ጋር ሳይቀላቀሉ በሚስጥር ይኖራሉ። ስለ እነርሱ የምናውቀው ነገር የተወሰነ ነው ብለሃል። እስቲ አንድ ነገር ልጠይቅህ። ትናንት እንደዚያ ባለ አሰቃቂ መንገድ ያለቁት ሰዎች ክርስቲያኖች ይሰራሉ እየተባሉ የሚታመኑትን ወንጀል የሰሩ ይመስልሃል? ትናንት ያየኸው ያ ሽበታም ሰውዬ በኃጢአት ያለፈ ይመስልሃልን? እነዚያስ ቆነጃጅት የዘመሩት መዝሙር ያሉት ምንድን ነው? ለእርሱ ለወደደን ከኃጢአታችንም በደሙ ላጠበን። ማርሴሎስም መዝሙሩን ዝቅ ባለ ድምፅ አዜመው። ሉኩሉስም እንደ እውነቱ ከሆነ እኔም አዝኜላችኋለሁ። ማርሴሎስም ሮማዊ ወታደር ባልሆን ኖሮ አለቅስላቸው ነበር። እስቲ ጉዳዩን በሚገባ አስተውለው። አንተ ስለ እነኚህ ክርስቲያኖች ያወራህልኝ ነገር ሁሉ እውነታቸውን ከማያውቁ ሰዎች የመነጨ ነው። ክርስቲያኖች ነውረኞችና የሰው መጨረሻዎች ናቸው ብለኛል። በየጊዜው የህይወትን መሰረት በሚያናውጥ መሪር ሞት ፊት ምርጫ ማድረግ ያለባቸው መሆኑን ትናንት ተረድቻለሁ። ድፍረታቸውንና አሟሟታቸውን የሚያስደንቅ ነበር። ሮም በረጅም ታሪኳ ውስጥ ትላንት ያየነውን የመሰለ ጀግንነት ልታሳይ አልቻለችም። ወታደሮችን ይጠላሉ ትለኛለ፣ ዳሩ ግን አሟሟታቸው የጀግኖች ነበር። አገራቸውን የሚክዱ ናቸው ትለኛለ፣ ዳሩ ግን ከአገራቸው ሕግ አንዲቱን ነጥብ እንኳን አልተላለፉ። እርኩሶች ናቸው ትለኛለ፣ ዳሩ ግን የትናንቱን ቆነጃጅት የመሰለ ንጽህና ያላቸው በምድር ላይ የሚገኙ አይመስለኝም። ዋና ደጋፊያቸው ሆነ የለም እንዴ? እንደርሱ አይደለም ወዳጄ ሉኩሉስ። እኔ የምመኘው እውነቱን ለማወቅ ነው። እስከ ዛሬ ድረስ ስለ እነኚህ ሰዎች እሰማው የነበረው ልክ አንተ የነገርከኝን የመሰለ ወሬ ነው። ትናንት ያየሁት ትዕይንት ግን ይህ ወሬ እውነት ሊሆን አይችልም የሚል ስሜት በውስጥ ይፈጥሮብኛል። አንተ ነገሩን በማብራራት እንድትነግረኝ ብጠይቅህ የወሬ ከማውራት አላለፍክም። ካልክስ ባየኋቸው ክፍለ ዓለማት ሁሉ ክርስቲያኖች የሰላማዊነትና የታማኝነት ዝና እንዳላቸው ይታወሰኛል። ሁከት አንሺዎች፣ ብጥብጥ ፈጣሪዎች እየተባሉ የሚታሙት በከንቱ ነው። ሰሩ የሚባሉትንም ወንጀል ማስረጃ አቅርቦ እውነት መሆኑን ማስረዳት የሚችል ያለ አይመስለኝም። እንደዚህ ያሉት ሰዎች ሞት ይገባቸዋልን? ቄሳር ያለ በቂ ምክንያት እንዲጠቁ ያደረጋቸው ይመስላል። በክፋት መንፈስ የሚመሩትን አማካሪዎቹን መንገድ ተከትሎ እንደሆነስ ማን ያውቃል? ሐሳቡ ሁሉ ከራሱ የመነጨ ለመሆኑ ጥርጥር እንዳይገባ ወዳጄ። መቼም እስካሁን የሞቱት ቁጥር የበዛ ነው። አሁን በሺህ የሚቆጠሩ ሳያልቁ አይቀሩም። ዳሩ ግን ገና ያልተነኩ ብዙዎች አሉ። እነዚህን አድነን ለማጥፋት ሞክረን አቅተናል። በነገራችን መሃል አንድ ብርቱ ጉዳይ ዘንግቼ ከቄሳር ዘንድ ብርቱ የሆነ መልእክት አምጥቼልሃለሁ። ሉኩሉስ ከትጥቁ ውስጥ የብራና ጥቅል አውጥቶ ለማርሴሎስ ሰጠው። እርሱም ተቀብሎ በጥንቃቄ ያነበው ጀመር። ደብዳቤው የማዕረግ እድገት ያገኘ መሆኑንና ክርስቲያኖችን ከተሸሸጉበት ካታኮምብ ከተባለው ዋሻ እየፈለገ እንዲይዝና እንዲያቀርብ የታዘዘ መሆኑን የሚገልጽ ነበር። ማርሴሎስም ፊቱን ክችም አድርጎ ደብዳቤውን አንብቦ ከጨረሰ በኋላ ጥቅልል አድርጎ አስቀመጠው። ምን ነው የደስታ መንፈስ አይታይብ? እንደ እውነቱ ከሆነ ይህን ያሁኑን ስራዬን በፍጹም አልወደድኩትም። እኔ ወታደር ነኝ። ሕፃናትና ሽማግሌዎችን ለገዳይ አሳልፌ መስጠት ተግባሬ አልነበረም። መታዘዝ የወታደርነት ግዴታዬ ስለሆነ ሌላ ምንም ላድርግ የምችለው ነገር የለም። ፈቃዴ ቢሆን ካታኮምብ ስለተባለው ስፍራ አስረዳኝ እባክህ። ካታኮምብ የተባለው ስፍራ መጠንና ርዝመቱ ይህ ነው የማይባል ከተማይቱ ስር የተቆፈረ የምድር ውስጥ ዋሻ ነው። ስደት ሲነሳባቸው ክርስቲያኖች ወደዚያ ይሸሻሉ። የሞቱባቸውንም የሚቀብሩበት እዚያ ውስጥ ነው። እዚያ ከገቡ መንግስት በምንም አይነት መንገድ ተቆጣጥሮ ሊደርስባቸው አልቻለም። ለመሆኑ ካታኮምብ የተባለውን ዋሻ የቆፈረው ማን ነው? እገሌ ነው የቆፈረው ብሎ ለማስረዳት የሚቻል አይመስለኝም። ዋሻው ከተቆፈረ ብዙ ዘመናት አልፈውታል። እንደሚመስለኝ ዋሻዎቹ መጀመሪያ መቆፈር የተጀመሩት ለከተማይቱ መስሪያ የሚያገለግል ሲሚንቶ ለማግኘት ተብሎ ነው። ዛሬም ቢሆን ሰራተኞች ሲሚንቶ የሚያወጡት ከዛ ውስጥ ነው። ያደር የሲሚንቶ ፈላጊ የበዛ በመሄዱ ዛሬ ከዋሻዎቹ ርዝመትና ብዛት የተነሳ ከተማችን የቆመችው የንብ እንጀራ በመሰለ መሰረት ላይ ነው። ለመሆኑ የታወቀ መግቢያ አለውን? ለመግቢያዎቹ ቁጥር ስፍር የላቸው። እኛንም ያስቸገረን ይሆነው። መግቢያዎቹ ጥቂቶች ቢሆኑም ኖሮ አድብተን ለመያዝ ይቻል ነበር። ከየትኛውም አቅጣጫ ፍለጋችን መጀመር እንደምንችል ለማወቅ በጣም አስቸጋሪ ሆኖብናል። በጣም የተጣጣረ ሰውስ ነበር?
አዎን።
ቪያ ፒያ አንቲካ የተባለውን ጎዳና 3 ኪሎ ሜትር ያህል ተከታትሎ ከሄደ በኋላ ሲሲሊያ ሜትላ መቃብር ዘንድ ይደርሳል። እዚያም አንድ ክብ የሆነ የህንፃ ቁንጮ ይታያል። እዚያ ውስጥ ብዙ ጊዜ ሬሳዎች ተገኝተዋል። የተገኙትም ሬሳዎች ክርስቲያኖች ዘመዶቻቸውን ከትርኢቱ አደባባይ ለቀብር ያወጧቸው ናቸው እየተባለ ይወራል። ዘበኞቹ ተከታትለው ሲደርሱባቸው ሬሳውን እየጣሉ ይሸሻሉ። ይህም ሆኖ ዱካቸውን ለመከተል በፍጹም አልተቻለም። ካታኮምብ ህብሩ የበዛ በመሆኑ እዚያ ውስጥ ከሚኖሩት ሰዎች እርዳታ ሳያገኝ መውጫ መግቢያውን ለማወቅ የቻለ ሰው የለም። እዚያ ውስጥ የሚኖሩ ያልካቸው እነማን ናቸው? ለቤት መስሪያ ሲሚንቶ የሚያቆርቡትን ቆፋሪዎች ማለቴ ነው። አሁንማ ሁሉም ክርስቲያን ሆኖ ዋና ስራዬ ብለው የያዘው ለሞቱት ክርስቲያኖች የመቃብር ስፍራ በዋሻ ውስጥ ግድግዳ መፈልፈልን ነው። እዚህ ቆፋሪዎች እድሜያቸውን የማያሳልፉት በዚያ ዋሻ ውስጥ ከመሆኑም በላይ በእነዚያ በተወሳሰቡት ዋሻዎች ውስጥ ሰውን የመምራት ችሎታ ያላቸው እነርሱ ብቻ ናቸው። እኔ ምለው አንተ ራስህ ካታኮምብ ውስጥ ገብተህ ታውቃለህ?
አሁን ከብዙ ጊዜ በፊት አንድ ቆፋሪ እየመራኝ አሳይቶኝ ነበር። ከውስጡ ብዙ ጊዜ ልቆይ አልቻልኩም። በሕይወቴ እንደሱ ያለ አሰቃቂና አስፈሪ ስፍራ አይቻላቅም።
ከዚህ ቀደም የካታኮምቡን ዝና እንደዚሁ የወሬ ወሬ የሰማ ነበር። እስካሁን ስፍራውን በሚገባ እንዲጠና ለመደረጉም ደግሞ የሚያስገርም ነው። እነዚህ ቆፋሪዎች ወታደሮቹን እየመሩ የተፈለገው ስፍራ ሊያደርሱ አይችሉምን?
በፍጹም። ይህማ ክርስቲያኖችን አሳልፎ መስጠት ይባላል።
እሺ፣ የሞከረ ሰውስ አለን?
አሁን
ከቆፋሪዎቹ ጥቂቶቹ መኮንኖችን ለመምራት ፈቃደኛ መሆናቸውን ከገለጹ በኋላ ራሳቸው እስኪዞር ድረስ ሲያንከራትቷቸው ይውላሉ። በመጨረሻም መኮንኖቹ የያዙት መብራት ይጠፋና
እስከ መደንገጥ ይደርሳል። በኋላም መርተው እንዲያወጧቸው ይለምናል። ከዚያም ቆፋሪዎቹ መኮንኖችን በመደለል እዚህ ውስጥ ክርስቲያኖች የሉ ያሉት ከዚህ ውስጥ ሸሽተው በመጣፍቷል በማለት ፍለጋው እየተጀመረበት አድርሰው ይሸኛቸው። ክርስቲያኖቹን እስኪያገኝ ድረስ ቆርጦ ፍለጋውን የቀጠለ ሰው ሲየለም ክርስቲያኖቹን እስኪያገኙ ድረስ ጨክነው ፍለጋቸውን የሚቀጥሉትን በአንድ በተወሰነ አካባቢ ውስጥ ሲያዞሩ ያከርሟቸዋል። ክርስቲያኖች ያሉበትን ስፍራ የሚጠቁም ቆፋሪ አንድም እንኳን አልተገኘም። ታዲያ አልፎ አልፎ ይገኛል። ዳሩ ግን ክርስቲያኖች አንድ ትንሽ ያደጋ ምልክት ሲሰሙ በሚያውቁት ስርቻ ውስጥ እየገቡ ይሰወራሉ። እንዴ ከሆነማ እንዴት አድርጎ ሊቀናኝ ይችላል? ታዲያ ኒንስ እንጃል። ተጣለብ ሐላፊነት ግን ታላቅ ነው። የሚሆነው ድፍረትና ብልሃትህ ተባብረው እንዲሳካልህ ያደርጉልሃል በማለት ነው። ይህ ትዕዛዝ ከግቡ ለማድረስ ከቻልክ እንጀራ ወጣልህ ማለት ነው። እኔ ማውቀውን ያህል ስለ ስፍራው አስረድቻለሁ። በተረፈ አንድ ቆፋሪ ጠጋ ብለህ በበለጠ ሊያስረዳህ ይችላል። በል እንግዲህ ይቅና። ሉኩሉስም እነዚህን ቃላት ተናግሮ ወደ ስፍራው ተመለሰ። ማርሴሎስም በበኩሉ ራሱን ወደ ምድር አቀርቅሮ በሐሳብ ባህር ውስጥ ገብቶ ይዋኝ ጀመረ። በሐሳቡ ውስጥ ጣልቃ እየገባ ያ ሞት የሚሸነፍበትን መንገድ የሚያውጀው ጣፋጭ ዜማ ትዝ ይለው ነበር። ለእርሱ ለወደደን ከኃጢአታችንም በደሙ ላጠበን የሚለው